የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ እረቡ መስከረም 21 2011 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የአማራ ክልል ፖሊስ ኮሚሽነር በህወሓት ላይ ያቀረቡትን ክስ የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ተቃወሙት።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቃል።
በሙሉ ዘገባ እንመለስበታለን። በሌላ ዘገባ ደግሞ የአዲስ አበባ ከተማ የትራንስፖርት ቢሮ በከተማዋ ውስጥ ያለው ደካማ የታክሲ ስምሪት ያዘመንልኛል ያለውን መመሪያ የተመለከተ ዘገባ ይዘናል።
በኮርሶስ ልስራ የሚል አካል ካለ ኮርሶስ ታክሲ ስራ አይሰራበት ክልክል ነው።
የአዲስ አበባ ከተማ የትራንስፖርት ቢሮ ኃላፊ በመከተል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪም ከዶክተር ሰለሞን ኪዳኔ ናቸው። ይዘናቸው እንመለሳለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አይደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ከዜናዎቹ ጋር ተመልሼ ወደ እናንተ መጥቻለሁ። በትግራይ አዲስ ተፎካካሪ ድርጅት አሲምባ ዲሞክራሲያዊ ፓርቲ የተባለ የተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ መመዝገቡም ታውቋል። የድርጅቱ አስተባባሪ አቶ ጆሪ አስገዶም እንደገለጹት የአሲምባ ዲሞክራሲያዊ ፓርቲ ዋነኛ ዓላማ እና አጀንዳ የድንበር ጉዳይ እንደሆነ ተናግሯል። ዘገባውን ያደረሰን አለም ሳይ ከመቀሌ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ምክትል ዋና ጸሐፊ ኡርሱላ ሙለር ከትላንትና ወዲያ ሰኞና ማክሰኞ ኤርትራ ላይ ፍሬያማ ጉብኝት አካሂደዋል ሲል የኤርትራ የማስታወቂያ ሚኒስቴር መግለጫ ሰጥቷል። ሙለር በጉብኝታቸው ወቅት ከጤና ጥበቃ ሚኒስቴር አሚና ኑር ሁሴን፣ ከእርሻ ሚኒስቴር አርፋነ ብርሃና ከሌሎችም ባለስልጣኖች ጋር ተገናኝተው መነጋገራቸውን መግለጫው ጠቅሷል። በስብሰባቸው ወቅት የኤርትራ መንግስት ከተባበሩት መንግስታት ድርጅት ጋር በመተባበር ስለሚያከናውናቸው መርሃ ግብሮች ሐሳብ ተለዋውጠዋል። ለወደፊት ስለሚደረገው የልማት ትብብርም ተነጋግረዋል ይላል የኤርትራው የማስታወቂያ ሚኒስቴር ያወጣው መግለጫ። ዩናይትድ ስቴትስ በ28 ዓመታት ለመጀመሪያ ጊዜ ሶማሊያ ውስጥ ኤምባሲ ከፈተች። ዛሬ ከፈተችው አዲስ ኤምባሲ ሞቃዲሾ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ምድር ላይ ይገኛል። የቀድሞው የዩናይትድ ስቴትስ ኤምባሲ ተዘጋው እንደ አውሮፓውያን አቆጣጠር በ1991 ዓ.ም ሶማሊያ ውስጥ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አዲሱ ኤምባሲ ያወጣው መግለጫ ሞቃዲሾ ውስጥ መልሶ ኤምባሲ የማቋቋሙ ተግባር የቀጠለው የዩናይትድ ስቴትስና የሶማሊያ ግንኙነት ተጨማሪ እርምጃ መራመዱን ያሳያል ይላል። ሰሜን ኮሪያ ውስጥ ዛሬ የተኮሰችው ሚሳኤል ከሰርጓጅ መርከብ ሊመጥቅ በሚችል መንገድ የተቀየሰ ይመስላል ተብሏል። ይህ በሀገሪቱ የመሳሪያ ፕሮግራም ላይ የተንጸባረቀ ወሳኝ እድገት ነው ተብሏል። ከጥቂት ቀናት በኋላ ከዩናይትድ ስቴትስ ጋር ለማካሄድ በታቀደው የኒውክሌር መሳሪያ ንግግር ላይ ያተኮረ አብይ ትንኮሳም ተደርጎ ተገምቷል። የደቡብ ኮሪያ ወታደራዊ ኃይል እንደሚለው ሰሜን ኮሪያ ቡክኩሶንግ በተባለ የሰርጓጅ መርከብ አይነት የሚምዘገዘግ ባሊስቲክ ሚሳኤል ሳትፈትሽ አልቀረችም። ሚሳኤሉን ዛሬ ማለዳ ላይ የተኮሰችው ጋንግዎንግ ክፍለ ሀገር ውስጥ ዎንሳን በተባለች የጠረፍ ከተማ አጠገብ ካለው ባህር መሆኑን ወታደራዊ ኃይል ጠቁሟል። ሆንግ ኮንግ ውስጥ ዛሬ በመቶዎች የሚቆጠሩ ሰዎች ትላንት በተካሄደው ግጭት የታከለበት ጸረ ቻይና ሰልፍ ላይ በፖሊሶች በተገደለው ተማሪ ትምህርት ቤት አካባቢ ተሰባስበው አስበው ትሏል። የ18 ዓመት ዕድሜው ተማሪ አንዱን ፖሊስ በብረት ለመምታት ሲሞክር ፖሊሱ በቅርበት ሆኖ ልጁን ደረቱ ላይ ሲተኩስበት አንድ የቪዲዮ ምስል ያሳያል። ሆንግ ኮንግ ውስጥ ባለፈው ሰኔ ወር የተቃውሞ ሰልፍ ከተጀመረበት ጊዜ አንስቶ ፖሊስ ተኩስ ሲከፍት ለመጀመሪያ ጊዜ ነው ተብሏል። የሆንግ ኮንግ ፖሊስ ኃላፊ ስቲቨን ሎ ፖሊሱ ተኩስ የከፈተው ለሕይወቱ ስለሰጋ በመሆኑ አግባብ አለው ብለዋል። የተቃውሞ ሰልፈኞቹ በፖሊስ ላይ እቤት የተሰራ የቤንዚን ቦምብ ወርውረዋል። በዋና ዋና የከተማይቱ ክፍሎችም እሳት አጋይቷል። ፖሊሶቹ ደግሞ አምባስ መጪ ኳስ ጋዝ ተኩሷል፣ በውሃ ግፊትም ተጠቅሟል። አድማጮች ለሰዓት ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው ያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለት ርዕሳችንን አስደምጣችሁ
በአማራ ክልል ከቀማንት ማህበረሰብ ወገን ወታደራዊ ስልጠና በመስጠትና በማስተጣቅ ህዋት አካባቢውን እያወከ ነው በማለት ሰሞኑን ለቪኦኤ የተናገሩት የክልሉ ፖሊስ ኮሚሽን ኮሚሽነር አበራ ዳሙን በተመለከተ ምላሽ የሰጡት የህዋት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ፓርቲያቸው እንደዛ እንዳልፈጸመ ፖሊስ ኮሚሽነሩ ጭምር ያውቃሉ ብለዋል። ፖሊስ ኮሚሽነር አበረ አዳሙ ሰኞ ዕለት ለአሜሪካ ድምጽ በሰጡት ቃል ይህንን ተናግረው ነበር።
እነዚህ ሰዎች ሰልጥነው የሚመጡት ከጎረቤት ክልል ትርነግ የሚባል ድርጅት ነው እያሰለጠነ የሚልካቸው። ይህ በቂ ማስረጃ አለን ለመላው ህዝባችን፣ ለአማራ ህዝብም ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትርነግ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነግ የተባለ ደም የጠማው ድርጅት ነው። ከህፃናት፣ ከሴቶች፣ ከአዛውንቶች መሀል ሆነው ነው የሚተኩሱብን ያለው ወደኛ ኃይል። ቤት ውስጥ ሆነው ነው የሚመጡት የኛን ኃይል። ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለ። ግን ይህንን ህዝባችን ሰዓቱን ለጊዜው ሲደርስ ለህዝባችን ይፋ እናደርጋለን። የእኛ ልዩ ኃይል የእኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው። የአማራ ልዩ ኃይል የአማራ ፖሊስ አይምታ ይሉናል። በአማራ አስተዳደር ስር እየኖሩ እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንም ይህን እንዲያውቀው እንፈልጋለን። የሲቪል መኪና የሲቪል ተሽከርካሪ መንገደኞቹን እኮ ነው በድንጋይ እያንከባለሉ ከተራራ ላይ በጥይት ጎማውን እየመቱ እንዲከባለል እያደረጉታል። ይህን ኃይል ነው ይህ ኃይል ነው በኛ ላይ እየተኮሰን ይበጠብጣል። ይህ ኃይል ደግሞ ትግራይ ሰልጥኖ የሚመጣ ኃይል ነው። የግስት መሆን አለበት። ለትግራይ ህዝብም ጭምር ነው ይህን መልእክት የማስተላልፈው። የትግራይ ህዝብ ከአማራ ህዝብ ጋር ጠብ የለውም እናውቅ ሀውዚን ላይ ሲያስጨፈጭፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜትድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበጠበት ስለሚፈልግ ይህን እየሰራ ነው ያለ። እዚህ አጋጣሚ የአማራ ወጣት የአማራ ህዝብ አንድነቱን ጠብቆ ይህን እኩይ ድርጅት እንዲታገለው ጥሪ እናስተላልፍ እወዳለሁ።
ለዚህ የኮሚሽነር አበረ አዳሙ ክስ ምላሽ እንዲሰጡ የተጠየቁት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው የአማራ ክልል የጸጥታ አካላት በሰላማዊ ህጻናትና ሴቶች ጥቃት ለማድረስ በሚያደርጉበት እንቅስቃሴ ከተጠያቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው በማለት ገልጸዋል። ዘጋቢያችን ሙልጌታ አጽባህ ነው ያነጋገራቸው። ምላሽ ከሚሰጡበት ይጀምራሉ።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም የማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደህ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ እንደሚፎክሩት ብዙ ጊዜ በተደጋጋሚ እንደሚፎክሩት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
በግጭቱ ህወሓት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበረ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ በጉዳይ ላይ የህወሓት እጅ እንደለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል።
ከአሁን በፊት የነበሩት የጸጥታ ኃላፊዎች በተለያዩ መድረኮችም ላይ ከአማራ ክልል ባለስልጣናት በዚህ ጋር በተያያዘ የሚቀርበው ማስረጃ ራሱ ክሱ ነው። የአማራ ክልል አንዳንድ የሥራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ ባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ ልጅ ማስረጃ ስለሌለ ነው።
የቅማንት ህዝብ ጥያቄ ፖለቲካው ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌደራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል።
ዋናው ነገር የቅማንት ህዝብ ጥያቄ ያነሳው የቅማንት ህዝብ ነው። ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌደሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ የነበረ ይሄን ጥያቄ በወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ ባንድ ወይም በሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል ሽፍታ በማሰማራት መልሳለሁ ብለህ ስትንቀሳቀስና ያ የተበደለ ያለው የተጠቃ ያለው ህዝብ ራስን ለመከላከል ብሎ እንቅስቃሴ ሲያደርግ አይ ራስን መከላከል አይችልም እኮ ነበር የድገሊ ድጋፍ ባይኖረው ኖሮ የሚል እንደኛ ራሱን እንትኑን አስበህ በጣም አሳፋሪ ነው። ሰው ባይደግፋቸው ኖሮ እኮ እንጨርሳቸው ነበር የሚል ነገር ነው የሚመስለውና እኔ እውነት ለመናገር እንደ ፓርቲ የፓርቲ አቋም አሁንም ቢሆን በክልሉና በፌደራል መንግስት የተሰጠው ትኩረት ተሰጥቶት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ ያደረሱት ያሉትን ግፍ ለማስቆም የሚያስችል ፌደራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽዕኖ ነጻ የሆነው መንግስትም ሌሎች ክልሎችም ተባብረው ይሄንን ማስቆም የሚችሉበት ስራ ቢሰራ ትክክል ነው የሚል እምነት አለኝ። ከዚህ ውጭ አሁን ምትላቸው ሰዎች ድሮኑም ሽፍቶች ያስተማሩና የሽፍቶቹን ከስቃሴ ሲከሽፍ አይ የሽፍቶቹን ከስቃሴ የከሸፈው እንቅስቃሴውን የአማራ ህዝብ ስለማይደግፈው ነው ከማለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን ምስኪኖቹን ስላገዘ የሽፍቶቹን ከስቃሴ የከሸፈ ማለት እና እንትኑ ራሱ በጣም ያስደነግጥ ያሳዝናልም ያሳፍራልም። ስለዚህ በዚህ ደረጃ መልስ ለመስጠት መገደድም ራሱ ያሳዝነኛል።
በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል።
የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው፣ ምንም ጥያቄ የለውም። ግን በዛ ደረጃ ማለመንቀሳቀሳችን ያሳፍረኛል። ያንን አትሊስት በአደባባይ ወጥተን ይህን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች የኢህአዴግ መድረኮች፣ የመንግስት መድረኮች ላይ ይህን ጥያቄ በሚመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌዴራል መንግስትም ይሁን በገዢው ፓርቲም ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ ማለት አልመቻላችን ያሳዝነኛል እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው እንደውም የሚያሳፍረው።
በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
እያዳመጣችሁ ነው የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የአዲስ አበባ ከተማ የትራንስፖርት ቢሮ በከተማ ውስጥ ያለው ደካማ የታክሲ ስምሪትን ያዘምንልኛል ያለውን መመሪያ አውጥቷል። በመመሪያው መሰረት ማናቸውም የታክሲ አገልግሎት የሚሰጡ ኮድ 1 መኪኖች ኤሌክትሮኒክስ ታክሲ ስምሪት ወይም ኢታስ በሚሰኝ አዲስ ስርዓት ውስጥ መመዝገብ አለባቸው። በመመሪያው መሰረት የግል መኪና ወይንም ኮድ 2 ተጠቅሞ የትራንስፖርት አገልግሎት መስጠት አይቻልም። ኮድ 3 መኪናም በተመሳሳይ ከኪራይ አገልግሎት ውጪ መደበኛ የታክሲ አገልግሎት እንዳይሰጥ ተከልክሏል። የዚህን አነጋጋሪ መመሪያ አላማና አተገባበር በተመለከተ ሀብታሙ ስዩም ከከተማው የትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪ ከዶክተር ሰለሞን ኪዳኔ ጋር ቆይታ አድርጓል።
ያንድ አዲስ አበባ ነዋሪ የችግር ዝርዝር ውስጥ የታክሲ አገልግሎት ሮሮን የሚመለከት ማጣት ከባድ ይሆናል። ጥራቱ የተስተካከለ፣ ደህንነቱ የተጠበቀ፣ በተመጣጠነ ዋጋ በተፈለገው ሰዓት የሚገኝ ታክሲ አገልግሎት ያለመኖሩ ነገር ብሎም ለቁጥጥር ያለመመቸት ችግሩን ለመቀየር ነው አዲሱን መመሪያ ማውጣት ይላል የከተማዋ የትራንስፖርት ቢሮ። አዲሱ መመሪያ ማናቸውም የታክሲ አገልግሎት ለመስጠት የሚሹ የመኪና ባለቤቶች መኪኖቻቸውን ኤሌክትሮኒክ ታክሲ ስምሪት ወይንም ኢታስ በተሰኘው ስርዓት ውስጥ ማስመዝገብ አለባቸው።
በዋናነት ኮንሰፕቱ ማንም ሰው ኮድ 1 ተፈቅዶ ነበረ፣ ኮድ 1 ተፈቅዷል። የተፈቀደው ግን መጀመሪያ ከኢታስ ድርጅቶች ሄዶ ሲመዘገብ ነው። እኔ በኤሌክትሮኒክ ሲስተም አገልግሎት ሰጣለሁ ብሎ ተስማምቶ ከነሱ መርጦ እስካለው መርጦ ተስማምቶ ሲመጣ ውል አስሮ ሲመጣ ማለት ነው። በሌላ አባባል በኢታስ ድርጅቶች እንጀራ ሲሆን ማለት ነው። በሌላ አባባል ሲነገር እንጀራ ሆኖ ሲመጣ ያኔ ኮድ 1 ታርጋ ይሰጣል። ቀለም መርጦ ለምቀብተው ይሰራል። ይሄ እንደ ታክሲ ይሰራል ማለት ነው። እንደ ታክሲ ከሰራ ሁሉ ቀን በፈለገው አቅርቦት ይሰራል። ይሄ ደግሞ ይሄ ፕሪቪሌጅ የሚሰጠው ምንድነው? አንድ መኪናቱን የያዛትን መኪና ይዞ አዚል ግብሩ በጣም ርካሽ ነው። ለዚህ የሚከፈል ግብር በአመት የሚከፈል ግብር በጣም ርካሽ ነው። ፕሪቪሌጅ ስለሆነ ትራንስፖርት እዚህ በዛ ደረጃ ተጠቃሚ ያደርጋል።
ዘማርቻቸው በመከተል ከንቲባ ማዕረግ የአዲስ አበባ ከተማ የኢኮኖሚክ ክላስተር አስተባባሪ እንዲሁም የከተማዋ የትራንስፖርት ቢሮ ኃላፊ ሆኑትን ዶክተር ሰለሞን ኪዳኔን ነው። ይህ መመሪያ የቴክኖሎጂ ድርጅቶች በፈጠሯቸው መተግበሪያዎች አማካኝነት ከደንበኞቻቸው ጋር እየተገናኙ የታክሲ አገልግሎት ሲሰጡ ለነበሩ የኮድ 3 የንግድ መኪኖች የታክሲ አገልግሎት እንዳይሰጡ እገዳ ጥሏል። የመኪና ኪራይ አገልግሎት እንዲሰጡ ግን ይፈቅዳል። እሱም ግን ቀላል አይሆንም።
በኮድ 3 ለስራ የሚል አካል ካለ ኮድ 3 ታክሲ ስራ አይሰራም። በቃ ክልክል ነው። መኪናዎች አንድ ሰው ሰሶ መኪናዎች ይዞ መኪናዎች ማከራየት ይችላል። ከነሽፌራቸው ከሽፌር ውጪ ማከራየት ይችላል። ለአከራይ ካለ አንድ ሰው መብቱ ነው። ኮድ 3 ውስጥ ማከራየት ይችላል። በቴክኖሎጂ የተገናኙ አከራይ መብቱ ነው። ይህን ሲያደርግ ግን ሙሉ የንግድ ስርዓቱን ማክበር መቻል አለበት። የንግድ ፍቃድ ያስፈልገዋል። ካሽ ሬጅስተር ያስፈልገዋል። ደረሰኝ መቁረጥ አለበት። ለእያንዳንዱ ትራንዛክሽን ደረሰኝ መቁረጥ እንዲቆጥ ይገደዳል። ግብሩም እንደ ታክሲ አይደለም፣ በጣም ውድ የሆነ ነው። 5% አካባቢ እንደዚያ አካባቢ ነው።
አዲሱ መመሪያ ከ30,000 በላይ የሆኑ መደበኛ የታክሲ አገልግሎት የሚሰጡ መኪኖች በወጥ ስርዓት ውስጥ ገብተው ለተጠቃሚዎች በተሻለ ዋጋ አገልግሎት እንዲሰጡ ያደርጋቸዋል ብለዋል ዶክተር ሰለሞን። አዲሱ መመሪያ ቁጥር 0511ን በተመለከተ የተወሰኑ ቅሬታዎች ሲዘዋወሩ መሰንበታቸው ይታወሳል። አንደኛው ቅሬታ ከተማው ውስጥ የንግድ መኪኖቻቸውን ተጠቅመው በሙሉና ትርፍ ጊዜያቸው የማጓጓዝ አገልግሎት የሚሰጡ ወገኖችን ይገፋል። የትራንስፖርት እጥረት ባለባት ከተማ ይህንን ማድረግ በአማራጮች ላይ ፊትን እንደማዞር ነው የሚል ነው።
መጀመሪያ ደረጃ አንዱ መታሰብ ያለበት ትራንስፖርት የሚፈጠው መኪና በብዛት ስለተንቀሳቀሰ አይደለም። ይህ ሚስኮንሰፕሽን ነው። አንዱ ትራንስፖርት የሚፈጠው ሰው በአንድ ተሽከርካሪ ብዙ ሰው መመላለስ ይችላል። በመጀመሪያ ደረጃ መታየት ያለበት መንቀሳቀስ የሚገባቸው ተሽከርካሪዎች መንቀሳቀስ ይችላሉ ወይ? ታክሲዎች እነዚህ ራዳ ብለን በተለምዶ የምናውቃቸው ከተማ ውስጥ ቁጭ ብለው ነው የሚሉት፣ ግን ወደ 30,000 አካባቢ የሚጠጓሉ። እነዚህ ታክሲዎች መንቀሳቀስ ቢችሉ ብዙ ሰው ማንሳት ይችላሉ። በኢታስ የታቀፉ ኮድ 2 እና ኮድ 3 ተሽከርካሪዎች በጣም ትንሽ ናቸው። በጣም ትንሽ ናቸው ቁጥራቸው። ማለት ከነዛ ጋር የሚወዳደሩ አይደለም በቁጥር። ቢያንስ 1:40 የሆነ ሬሽዮ አለ። ስለዚህ ይፈታ ቢባል እንኳን መንቀሳቀስ ያለብን እንኳን የቆሙ ተሽከርካሪዎች ነው መሆን ያለበት። ስለዚህ መጀመሪያ ስንነሳት ስለ ጥቂት ተሽከርካሪዎች ነው ወይ ስለ ብዙ ተሽከርካሪዎች ነው? ከዛ አንጻር በጣም ብዙ ተሽከርካሪዎቹ ለዚህ ተብለው ኦልሬዲ ፍቃድ የተሰጣቸው መንቀሳቀስ መቻል አለባቸው። እነሱ መንገድ በየመንገዱ ዳር ዳር ላይ ቆመው መንገድ ሲያጨናንቁ ሌሎች ጥቂት ተሽከርካሪዎች ስለተንቀሳቀሱ ትራንስፖርት ይፈታል ማለት ምን ነው?
ምናልባት አሁን ሌላኛው ጥያቄ የሚሆነው በአውሮፓም እንዲሁም በአሜሪካ ሀገር ለምሳሌ ኡበር፣ ሊፍት የሚባሉ አገልግሎቶች አሉ። ከነሱ ኢትዮጵያኖቹ በመኮረጅ ወይም የነሱን ተሞክሮ በመያዝ የግል መኪኖችን ከቴክኖሎጂ ድርጅቶች ጋር በማስተሳሰር መጀመር የሚፈልጉት ነገር አለ። የግላዊነቱ እንደተጠበቀ በትራንስፖርት ቴክኖሎጂ ውስጥ መሳተፍ የሚፈልጉ ድርጅቶችን ሙከራ ማቀጨጫ አይሆንም ወይ? ማሻሻ አይሆንም ወይ?
እዛ የምናነሳቸው አገሮች ላይ በአሁን ሰዓት አንድ ነጣጭ ያለው ኡበር ምን አይነት የህግ ስርዓት እናስቀምጠው ስርዓት ማስያዝ እንዳለባቸው ነው የቸገራቸው። ህግ የላቸውም። በጣም በትልቅ ፈተና ውስጥ ነው ያለው። ቴክኖሎጂ እንዲመጣ ቴክኖሎጂ ወደምትፈልገው መንገድ ገበን አድርገህ ካልወሰድከው ኢትስ ዩዝለስ። ገዳይም እኮ ነው ቴክኖሎጂ፣ ገዳይም ነው፣ አይሽም ነው። አንዳንድ ነገሮች ሲጀምሩ የመጀመሪያ ስሜቶች ስኬቶች እንደምንዋል፣ ግን ባለሙያዎች ላይ ምንድነው አናላይዝ ተደርጎ የት እንደሚደርስ ታስቦ ነው መፍትሄ የሚሰጠው።
አዲሱ መመሪያ ከነሐሴ 2011 ዓ.ም ተመረተ ጀምሮ በስራ ላይ እንደዋለ ሰምተናል።
ተከታዩ ዘገባችን ሴቶች በጋቢና ነው። በዛሬው የጋቢና ሴቶች ህይወትን ለመለወጥ የሚሰራው ጥምረት ስለ ህይወት ድርጅት ዋይዝ አፕ የተሰኘ የሴተኛ ዳሪዎችን ስለ ኮንዶም አጠቃቀምና ህይወታቸውን ስለሚያሻሽሉበት ሁኔታ የሚያሰለጥን ድርጅት ጋር ቆይታ አድርገናል። አቶ ወንድማገኝ ንቁ የድርጅቱ ፕሮጀክት ስራ አስኪያጅ ናቸው። ከኤደን ገረመው ጋር ቆይታ አድርገዋል። ኤደን ገረመው በተከታዩ ዘገባ ይዘዋለች።
በ1997 ዓ.ም
ጥቂት ወጣቶች ድህነትን ለመቅረፍና የሴቶችን ህይወት ለማሻሻል በሚል ዓላማ ጥምረት ለህይወት የተሰኘ ድርጅት ከፍተው በቤታቸው ያሉ ሴቶች ራሳቸውን የሚችሉባቸው የስልጠና ፕሮግራሞችን በማመቻቸት ስራ ጀመሩ። በዚህ መሃል ታዲያ HIV/AIDS በአገሪቷ ላይ በተለይም በሴቶች ላይ ያደረሰውን ችግር አብረን ለመቅረፍ እንችል ብለው WhatsApp የተሰኘ መርሃ ግብር ቀረጹ። የዚህ መርሃ ግብር ስራ አስኪያጅ አቶ ወንድማገኝ ንቁ ስለ ድርጅቱ ዓላማ እንዲህ ይላሉ።
WhatsApp የምንለው ፕሮግራም አለ። በተለይም ሴተኛ ዳሪዎችን ትኩረት አድርጎ በአዲስ አበባ ሁለት ክፍለ ከተሞች ላይ በተለይም በአቃቂ ቃሊቲ ክፍለ ከተማና በአዲስ ከተማ ላይ እንዲሁም በባህር ዳር ከተማ በአዋሳ ከተማና በአዳማ ከተማ የፕሮጀክት ቢሮዎችን በመክፈት በመስራት ላይ ይገኛል። ሴተኛ ዳሪዎችን ብቻ አይደለም በዚህ ፕሮጀክት የምንደርሰው፣ የነሱም ደንበኞች አሉ ተሻግረን። ከደንበኞቻቸውን በዘለል ደግሞ ሴተኛ ዳሪዋ እንደማንኛውም ሰው ናትና ከነሱ መብት ጥበቃ ጋር በተያያዘ የሚመለከታቸውን አጋር መስሪያ ቤቶች መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማሳተፍ የምንሰራበት ፕሮጀክት ነው። ከ88,000 በላይ ሴተኛ ዳሪዎችን ባለፉት 10 አመታት ውስጥ ማሰልጠን ችለናል። እነዚህ ሴቶች ምን አተለቀናቸው በመሆኑ ዘርፍ ነው በአግባቡ ኮንዶም እንዴት መጠቀም ይችላሉ፣ ከዛ ባለፈ ደግሞ እንዴትስ ከደንበኞቻቸው ጋር መደራደር ይችላሉ፣ ራሳቸውን ያሉበትን የጤናና የማህበራዊ ሁኔታ እንዴት አድርገው ማሻሻል ይችላሉ በሚሉ ጉዳዮች የተለያዩ ስልጠናዎችን እንሰጣቸዋለን። ስለዚህ ከፍተኛ ቁጥር ያላቸው ሴቶችና እናቶች ተጠቃሚ መሆን ይችላሉ። የከፈትናቸው የማረፊያ ማዕከላቶች አሉ። እነዚህ ማረፊያ ማዕከላቶችን እናስተዋውቃለን። እንዴት ነው የምናስተዋውቀው? የኛ የመስክ ሰራተኞች በቀጥታ ሴተኛ ዳሪዎች ወደሚገኙበት ቦታዎች ይሄዳሉ። ቀንና ማታ ሆቴሎች ላይ መሸታ ቤቶች አሉ፣ አረቄ ቤት፣ ጠላ ቤቶች እነዚህ አሉ። እነዚህ አካባቢዎች ላይ ሴተኛ ዳሪዎች ይገኛሉና ሄደን ያሉትን አገልግሎቶች እናሳውቃቸዋለን። ክትመጡ ሻወር መውሰድ ይችላሉ፣ ልብሳቸውን ማጠብ ይችላሉ፣ ምግባቸውን አብስለው መመገብ ይችላሉ። ከኩዮቻቸው ጋር ደግሞ ቁጭ ብለው ቡና አፍልተው እየተወያዩ ስለገጠማቸው ህይወት ያወራሉ። በተጨማሪም ስለ ጤና ጉዳዮች እነሱ ያስተምሯቸዋል።
አቶ እንደማገኝ አሁንም ድረስ HIV/AIDS ለህብረተሰቡ ስጋት ነው፣ ስለ ኮንዶም ማወቅና መጠቀምም ልዩነት አለው ይላሉ።
ትልቁ ያለው ነገር ምንድን ነው? በእርግጥም ስለ ኮንዶም የማያውቅ የለም ለማለት ተደፈረበት ሁኔታዎች አሉ። ግን ካየነው ከፍተኛ የሆኑ ከኤችአይቪ ጋር ተያያዥነት ያላቸው ስራዎች ሲሰሩ የነበሩት ያለፉት 5-10 አመታት በፊት ሰሩ ነበር። እነዛ ሰፊ ስራዎች ሲሰሩ በነበሩበት ወቅት በጣም ህፃናቶች የነበሩ አሉ። እነዛ በፊት ህፃናት የነበሩ አሁን ለአቅመ አዳምና ለአቅመ ሔዋን የደረሱበታል። ትኩስ አይደል ናቸው። እነሱ ላይ በለጠ ያልተሰራበት ሁኔታ አለ። በእርግጥም አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ለአገር ክሽቷል HIV/AIDS ስርጭት የሚለው አንድ ምሳሌ ላንሳልሽ። ሴተኛ ዳሪዎች የራሳቸው እጮኛዎች ሊኖሯቸው ይችላሉ። የራሳቸው ጓደኛዎች አሏቸው። ምን ይባላሉ? ባሉካ ይባላሉ። ከሌሎች ደንበኞቻቸው ጋር በሚሰሩበት ሰዓት ኮንዶም ይጠቀማሉ። ባሉካ ከሚባሉት ጋር በሚገናኙበት ሰዓት ኮንዶም የመጠቀም ቴንደንሲያቸው በጣም ዝቅተኛ ነው።
ጥምረት ለህይወት የእነዚህን ወጣት ሴቶች ህይወት ለመለወጥም ብድር በማመቻቸት ስራ እንዲጀምሩ እንደሚያደርግ ይናገራሉ።
ራሳቸውን ከዛ ህይወት እንዲያወጡ ከማድረግ ጥረት ጋር በተያያዘ እስከ 58 የሚጠጉ የራስ አገዝ ቡድኖችን ማቋቋም ችለናል። እነዚህ ራስ አገዝ ቡድኖች በተለያዩ የገቢ ማስገኛ ስራዎች ላይ ተማርተው ይገኛሉ። በተለያዩ የሀገሪቱ ከተሞች ውስጥ ይገኛሉ። ለምሳሌ ሳሙና ማምረት ላይ የሚሰሩ አሉ። የኮስሞቲክስ ወይም እንደዚህ የውበት መጠበቂያ እቃዎችን የሚሸጡ አሉ። በፀጉር ስራ የተሰማሩ አሉ። በምግብ አቅርቦት ስራም የተሰማሩ አሉ። ከዛ ህይወት ውስጥ ወጥተውና ሰፊ የሆነ ለውጥ ማምጣት ተችሏል።
ገነት እዮብ የ24 ዓመት ወጣት ስትሆን የአንድ ልጅ እናት ናት። ልጇን ለማሳደግ ስትል ወደ ሴተኛ ዳሪነት ህይወት እንደገባችና አሁን ግን ከዚህ ህይወት ለመውጣት ከጥምረት ለህይወት ጋር እየሰራች መሆኑን ትናገራለች።
ለአራት አመት ያህል በሴተኛ ዳሪነት ቤት ውስጥ ነው የምንተዳደረው እና እነሱ ወደ እኛ መጥተው ነው ያወቅናቸው። ስልጠና ሰጡን። ከዚያ ከስልጠናው በኋላ ነው አገልግሎት መጠቀም የጀመርነው። ኮንዶም እንዴት መጠቀም እንዳለብን፣ ከደንበኞቻችን ጋር እንዴት መግባባት እንዳለብን ተምረናል። እና ደግሞ ፕሮጀክት እዛ ማዕከሉ እዛ እንጠቀማለን። ልብስ እናጥባለን፣ ሻወር እንወስዳለን፣ ኩክ ማድረግ እንችላለን። እነዚህን ተጠቅመናል። ከዛም ደግሞ አደራጅተውናል፣ ተደራጅተናል። በቃ ራሳችንን ለመቀየርና ወደ ተሻለ ነገር ለመድረስ ነው ፍላጎታችን። 10-10 ሆነ የተደራጀን። አሁን ተደራጅተን ቡክ ምናምን እንትን ብለናል፣ ግን ያው ሳንቲሙ እስኪገባለን እየጠበቅን ነው። እስከዛ ማስተካከል ያለብንን እያስተካከልን ነው። በምን ደንብ መተዳደር አለብን፣ እንዴት ማድረግ አለብን፣ ምናምን እያወጣን ነው።
አቶ ወንድማገኝ ንቁ በጥምረት በህይወት ውስጥ በመስራት የወጣቶች ህይወት መቀየር ደስታ እንዳለውም ይናገራሉ።
የአንድ ሰው ህይወት ተሻሽሎ ማየትን የመሰለ ነገር የለም። በተለይ ለምሳሌ አንቺ ጋር መጥተው ተጠቅመው ህይወታቸው ተቀይረው በመንገድ ላይ ሲጣል ዛሬ እኮ እንደዚህ ያደረኩኝ ልጄን ወደ ተሻለ ትምህርት ቤት ላኩ ዛሬ ተሻለ መብላች ይያለ ብለው ሲነግሩሽ ከዛ የበለጠ ደስታ የለም።
በመጨረሻም አቶ ይድነቃቸው ሴቶች በዋናነት ህይወታቸው ሲሻሻል የማህበረሰቡ ህይወትም አብሮ ይሻሻላል፣ ስለዚህም የበለጠ ስራ መስራት ይኖርብናል ሲሉ አሳስበዋል።
እደን እንደዘገባው እናመሰግናለን። ድርጅቱም በጎ ተግባር ያከናወነ ነው፣ ከዚህም የተሻለ ነገሮችን ያሳካል የሚል እምነት አለን። እንግዲህ እኛም በተጨማሪ ደግመን እነዚህን በሴተኛ ዳሪነት ህይወት ላይ ተሰማሩ ሴቶችን ይዘናቸውን መጣለን ብለን ተስፋ እናደርጋለን። እደን እንግዲህ ደግመሽ ታነጋግሪያቸዋለሽ፣ ለሌሎች ሴቶች ምሳሌ ይሆናሉ ብለን እናስባለን። እንግዲህ
እንከተለዋለን ህይወታቸው እንዴት እንደተቀየረ ደግሞ ተከትለን እንዘግባለን።
ልክ ነው። አሁን በ17ኛው የዶሃ የዓለም አትሌቲክስ ሻምፒዮና ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘው ሙክታር ኢድሪስን ግርማቸው ከዶሃ አግኝቶ አነጋግሮታል። ይህንንም ተያያዥ ዘገባዎችን ሰርቷል። ሙክታር ኢድሪስ ያልጠበኩት ውጤት ነበር ብሏል።
ምክንያቱም ከማጠሪያ በኋላ ህመሙ በጣም ሞኝ ነበረ። ቀን በቀን ቴካር ማሽን እየወሰድኩ ነበር፣ እየታሸው ነበረ። በቃ እኔ መጀመሪያም ወጥቼ የመራሁት በቃ እኔ አቅሜን አደርጋለሁ፣ ከዛ በኋላ ሊያምን ስለሚችል የሚችሉትን ታደርጋላችሁ ብዬ ነበር የወጣሁት። ተነጋግረን ነበረ። በቃ ሁለት ዙር ሄድኩኝ፣ ከዛ በኋላ ተቀበሉኝ። በቃ ያው መጨረሻ ኖርዌይ ልጅ ሲወጣባቸው ነው እኔ በቃ ደንግጬ በዚህን ሰዓት እጅልን ሰጥነው ወይ ይህን አክል ስንለፋ ውለን ብዬ ትንሽ እንግስቀይር ያሸነፍ ነው። ደጋፊዎቹ በጣም እናመሰግናለን። እንግዲህ ግማሹ ሯጮች እነሱ ነው ማለት ይቻላል። በሞራል ነው የሮጥ ነው። እናመሰግናለን። በጣም አመሰግናለሁ እኔ በበኩሌ።
በውድድሩ ሁለተኛ የወጣው ሰለሞን ባረጋ የብር ሜዳሊያ አሸንፏል። ስለ ውጤቱም አስተያየቱን ሰጥቷል።
ከአንድ እስከ ሶስት እንወጣለን የሚል እምነት ነበረን። ትንሽ ሙክታር ህመም ላይ ስለነበረ እንዲህ ይሆናል ብለን አልጠበቅንም ነበር። ለዛ ነበረ ወደ ኋላ እንዲቀር ያደረግነው ነበር። ትንሽ እሱ እንደውም የተወሰነ እንኳን ቢረዳን ዘግተን ለመውጣት እንችል ነበር። ትንሽ ህመም ነበረው። አመቱ ሙሉ ከውድድር ርቆ ነው የቆየው እና 1005 ልጆች ስለነበሩ በጣም ፈርተን ነበር። ኪክ ካላደረግን እነሱ ፊኒሺንግ የተሻሉ ስለነበሩ ለዛ ነው ኪክ ስናደርግ የነበረው። ጥሩ ነው።
ተያዘ በዶሃው የዓለም አትሌቲክስ ሻምፒዮና በማራቶን የተካፈሉ አትሌቶች በሙሉ ለጤንነትና አስተዳደራዊ አሰራር ሲባል ከሶስት ወር በፊት ምንም አይነት ውድድር ማድረግ እንደሌለባቸው የኢትዮጵያ አትሌቲክስ ፌዴሬሽን ወስኗል። ይህንን ውሳኔ የሚመለከታቸው ሁሉ እንዲያከብሩ ፌዴሬሽኑ አሳስቧል። ውሳኔውን የተላለፈም ከባድ እርምጃ እንደሚወሰድበት ፌዴሬሽኑ አስታውቋል። በዓለም ሻምፒዮኑ በሴቶች ማራቶን የተሳተፉት ሶስቱም አትሌቶች ውድድሩን ማቋረጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ ዶሃ ካታር።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝ እና እንደምትወዱት እና አድናቆታችን እንደሚገብልኝ ተስፋ አደርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
ዘቢባ ግርማን በጣም እናመሰግናለን። እና አድማጮች በስክሪፕቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አብረናችሁን ስናስተናግዳችሁ ያመሸነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችን በማቀናበር ደግሞ ሞክቢል ያቤሮ ነው። አብራችሁን ስለቆያችሁ እናመሰግናለን።
ዘቢባ በገራገር አብራችሁ ትቆያለች። በእኛ በኩል ደህና ደሩ።
ራዲዮ ሰገ